ስርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12550 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ጤናስትልኝ እንደምን አመሻችሁ ፋንማችሁቻችን። ዛሬ ማክሰኞ ግንቦት 9 ቀን 2008 ዓ.ም ነው። ለሁለት ሰዓታት የሚቆየው ዝግጅታችን የመጀመሪያው ክፍል ፕሮግራም አሁን ይጀምራል። የወቅቱን የፖለቲካ ሁኔታ በሚመለከት ከፍኖተ ዲሞክራሲ ዝግጅት ክፍል ታጥቦ ጭቃ ቢከፍቱት ተልባ በሚል ርዕስ የቀረበ ጽሑፍ አለን። ማስከተልም ሀሁ ፖለቲካ ትናንትን ረስቶ ነገን ፍለጋ በሚል ርዕስ ቀደም ብሎ በፍኖተ ዲሞክራሲ ተላልፎ የነበረውን ሰፊ ሀተታ አሰምተን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው።
በዝርፊያና በመዝበራ ወደር ያልተገኘለት የውያኔ አገዛዝ በአዲስ አበባ ከተማ ውስጥ የኮንዶሚኒየም ቤት ሰራለው በማለት የተወሰኑ ቤቶችን በመስራት አብዛኛውን ቤት ለራሱ ፓርቲ አባላትና የዘር አባላት ጥቂቱን ለህዝብ መስጠቱ ይታወቃል። ከዚህ ጋር ተያይዞ ለኮንዶሚኒየም ቤቶች ግንባታ ተብሎ ቦታና ባጀት ወጥቶ ገንዘቡ ወጪ ሆኖ ህንጻው ተሰራ ተብሎ የህንጻ ቤትና ቁጥር ተሰጥቶት ህንጻም ሆነ ቤቶቹ ለቆጠራ ሊገኙ አለመቻላቸውን መዘገባችን ይታወሳል። ሰሞኑን የወያኔ ፓርላማ በጉዳዩ ላይ ከወያኔ ከተማ ልማት ሚኒስትር ጋር ባደረገው ውይይት ሚኒስትሩ ጠፍቶ የተባሉ የኮንዶሚኒየም ህንጻዎችን በሚመለከት እንደሚያጣራ ገልጿል። ዘረፋና ስርቆቱ መፈጸሙ ከተገለጠ ከወራት በኋላ ማጣራት ይደረጋል መባሉ ጉዳዩን አድበስብሶ ለማለፍ የተደረገ ሙከራ ተደርጎ ተወስቷል። የሶማሊያ የዜና ምንጭ ሆነው ሸበሌ ሚዲያ ሰኞ ለት እንደዘገበው በማዕከላዊ ሶማሊያ በበልደወይን ከተማ አቅራቢያ አልሽባብ በሶማሊያና በወያኔ ወታደሮች ላይ መጠነ ሰፊ ጥቃት ማድረሱን ያከባበው ነዋሪዎችን ዋቢ በማድረግ አስታውቋል። የበልደወይን አካባቢ ነዋሪዎች ለሸበሌ እንደገለጹት አልጋን አቅራቢያ ያለ የጦር ሰፈር ላይ በሁሉም አቅጣጫ ጥቃት ተሰንዝሮ እንደነበረ፣ የፊት ለፊት ጦርነቶችም በአልሽባብና በወያኔ የሶማሌ ወታደሮች መካከል መካሄዱን በመግለጽ ስለደረሰው ጉዳት ግን የሚያውቁት ነገር እንደሌለ ተናግረዋል። የወያኔ አገዛዝ በየትኛውም ወታደራዊ ግጭትና ውጊያ ስለሚደርስበት ጉዳት ተናግሮ የማያውቅ ሲሆን፣ ምናልባትም የሶማሊያ መንግስትም በጉዳዩ ላይ ዝምታን እንዲመርጥ ሳይገፋፋው እንዳልቀረ ተገምቷል። አልሽባብ ከሶማሊያ ከተሞች ውስጥ በአፍሪካ ህብረት ሰላም አስከባሪ ቢባረርም ዛሬም ድንገተኛ ጥቃትና የፊት ለፊት ውጊያ የሚያደርግባቸው ግዚያቶች እየበረከቱ መጥተዋል። አልሽባብ ዘግይቶ በሰጠው መግለጫ በጥቃቱ በትንሹ 6 ገድሎ 20 ማቁሰሉን ይፋ አድርጓል። በኢትዮጵያ አትሌቲክስ ስፖርት ውስጥ አብይ ሚናና ቦታ የነበራቸው ዶክተር ወልደ መስቀል ኮስትሬ እሁድ ግንቦት 7 ቀን 2008 ዓ.ም አርፈዋል። የዶክተር ወልደ መስቀል ኮስትሬ የቀብር ስነ ስርዓት በዛሬው ዕለት በቅድስት ስላሴ ካቴድራል ዘመዶዛ ወዳጅ አክባሪና ስፖርት አፍቃሪ በተገኘበት ተፈጽሟል። ዶክተር ወልደ መስቀል ኮስትሬ በርካታ ታዋቂ አትሌቶችን የመለመሉ ያሰለጠኑና ለውጤት ያበቁ አንጋፋ አሰልጣኝ እንደነበሩ ታውቋል። የዓለም አቀፉ አትሌቲክ ፌዴሬሽን የዶክተር ወልደ መስቀል ኮስትሬን ዜና አረፍት በታላቅ ሀዘን መስማቱን በመግለጽ ሰኞ ዕለት መግለጫ ያወጣ ሲሆን ዓለም አቀፉ አትሌቲክ ፌዴሬሽን ምርጥ አሰልጣኝ ተብለው እንደ አውሮፓውያን አቆጣጠር በ2006 ዓ.ም መሸለማቸውንም አስታውሷል። በሌላ በኩል ደግሞ በብራዚል ለሚደረገው ለ31ኛው የኦሎምፒክ ውድድር በአትሌቲክስ ተወዳዳሪ ሆኖ 66 አትሌቶችና 11 አሰልጣኞች መመረጣቸው ታውቋል። በዚህ ምርጫ የማራቶን ሯጮች ያልተካተቱ መሆናቸው ታውቋል።
የናይጄሪያ ወታደራዊ ተቋም ከጥቂት ቀናት በፊት የነዳጅ ማምረቻ ቦታዎችንና የነዳጅ ማስተላለፊያ ቱቦችን ያጠቃው ራሱን የናይጄሪያ ደልታ ተበቃዎች በሚል ስም የሚጠራው ድርጅት አባል ናቸው ተብለው የሚጠረጠሩ በርካታ ሰዎችን በቁጥጥር ስር ማድረጉ ገልጿል። ከቀናት በፊት የዚህ ድርጅት አባላት ባደረሱት ጥቃት ሼቭሮን የተባለው የነዳጅ አውጪ ኩባንያ ስራው መስተጓጎሉና የነዳጅ ምርቱንም የቀነሰ መሆኑ ይታወቃል። ናይጄሪያ ባለም ካሉ ከፍተኛ ነዳጅ አምራች ሀገሮች ውስጥ አንዷ ስትሆን ነዳጅ በሚወጣበት በዴልታ አካባቢ የሚኖር አብዛኛው ህዝብ በከፍተኛ ድህነት የሚኖር መሆኑ ይታወቃል። ከጥቂት አመታት በፊት የነዳጅ ምርት ገቢ ለአካባቢው ህዝብ ይዳረስ በሚል መፈክር እንቅስቃሴ የጀመረው የአማጽያን ቡድን ተከታታይ ጥቃቶችን ሲፈጽም መቆየቱም ይታወቃል። የናይጀር ዴልታ ተበቃዎች በሚል ስም የሚጠራው ቡድንን የመሰረቱት እነማን እንደሆኑ ባይታወቅም ቀደም ብሎ ከነበረው እንቅስቃሴ ጋር የተያያዘ ነው የሚል ግምትም እየተሰጠ ይገኛል። የናይጄሪያ መንግስት የድርጅቱን አባላት መያዙንና እንቅስቃሴውን ማዳከሙን ቢገልጽም ለችግሩ መፍትሄ እስካልሰጠ ድረስ ችግሩ መቀጠሉ አይቀርም በማለት ብዙ ሰዎች ግምታዊ አስተያየትን ይሰጣሉ። የ25 ሀገሮች ተወካዮች በቬና ባደረጉት ስብሰባ በቅርቡ ለተቋቋመው ለሊቢያ ለአንድነት መንግስት የወታደራዊ ስልጠናና የመሳሪያ እርዳታ ለማድረግ የተስማሙ መሆናቸው ተነገረ። የአሜሪካው የውጭ ጉዳይ ኃላፊ ሚስተር ኬሪና የጣሊያኑ የውጭ ጉዳይ ሚስተር እንዲሁም የ25 ሀገሮች ተወካዮች በተገኙበት በቬና የተደረገው ስብሰባ በሊቢያ ላይ የተደረገው የመሳሪያ ማዕቀብ ለአንድነት መንግስቱ ብቻ እንዲነሳና የአንድነት መንግስቱ ወታደራዊ ኃይል የመሳሪያ እርዳታ ተደርጎለት እንዲጠናከር ወስነዋል። በሊቢያ እየጠነከረ የመጣውን የአይሲስ ቡድን ለመቋቋም በአንድነት መንግስቱ ስር ያለውን ወታደራዊ ኃይል ማጠናከር አማራጭ የሌለው ሆኖ ተገኝቷል ተብሏል። በቬናው ስብሰባ የሊቢያ አንድነት መንግስት ጠቅላይ ሚኒስትር ፎዋድ የወታደራዊ ስልጠናና የመሳሪያ እርዳታ የጠየቁ ሲሆን በስብሰባ ላይ የነበሩት የመንግስታት ተወካዮች እርዳታ ለማድረግ መስማማታቸው ታውቋል። አይሲስ የተባለው አሸባሪ ቡድን በሊቢያ ወደ 5000 የሚገመት ጦር ያለው መሆኑን የሚታወቅ ሲሆን ከዚህ በፊት በርካታ ጥቃቶች አካሄዶ ጉዳት ያደረሰ መሆኑን በተደጋጋሚ ተዘግቧል። የመሳሪያው ማዕቀብ ለሌሎች የሊቢያ ሚሊሻ ክፍሎች ያልተነሳ መሆኑን ተገልጿል። የኡጋንዳው ፕሬዝዳንት ሙሴቪኒ የ42 ዓመት ልጃቸውን የሜጀር ጀነራልነት ማዕረግ እድገት መስጠታቸው ስልጣናቸውን እንዲተካ ከመፈለግ ነው የሚለውን ጥርጣሬ በሰፊው ያስፋፋ መሆኑ ተገለጸ። የፕሬዝዳንት ሙሴቪኒ ልጅ የፕሬዝዳንቱና የሌሎች ከፍተኛ ባለስልጣኖች ጠባቂና የክብር ዘብ የሆነው ወታደራዊ ክፍል ከፍተኛ መኮንን ሲሆን ላለፉት 30 ዓመት በስልጣን ላይ ያሉት ሙሴቪኒ በሆነ ምክንያት ቢሞቱ ልጃቸው ስልጣን እንዲረከብ ሁኔታውን እንዲያመቻቹ መሆኑን ብዙ የኡጋንዳ ዜጎች እየተነጋገሩበት ይገኛሉ። አይቢሲ በሚል ምህጻረ ቃል የሚጠራውን የኬንያ የምርጫ ቦርድና የድንበር ኮሚሽን አድላዊ አሰራር በመቃወም ሰኞ ግንቦት 8 ቀን በመቶዎች የሚቆጠሩ ኬንያውያን በዋና ከተማው በናይሮቢ በሚገኝ የድርጅት ጽህፈት ቤት በር ላይ ትዕይንተ ህዝብ ያካሄዱ ሲሆን ድርጅቱን እንዲዘጋ እንዲሁም አባላቱ ራሳቸውን ከድርጅቱ እንዲያገሉ አገልግሎታቸውን እንዲያቋርጡ ጠይቀዋል። ነጻና ፍትሃዊ ምርጫ እንዲካሄድ የምርጫ ቦርዱ ይፍረስ በሚል መፈክር ዙሪያ የተሰባሰበው የሰኞ ዕለት የተቃውሞ ሰልፍ ወር ባልሞላ ጊዜ ውስጥ ከተካሄዱ ሰልፎች መካከል ሶስተኛው ሲሆን ፖሊስ ሰልፈኛውን ለመበተን ውሃ አስለቃሽ ጭስን ቆመጥ ተጠቅሟል። ሰልፈኛው ባጸፋው በፖሊስ ላይ ድንጋይ በመወርወር ራሱን ለመከላከል ሞክሯል በማለት የዜና ምንጮች ዘግበዋል። በኬንያ የፕሬዝዳንታዊም ሆነ የፓርላማ ምርጫ ከነሐሴ 2009 ዓ.ም በፊት እንደማይካሄድ የታወቀ ሲሆን የአገሪቱ ፖለቲከኞች ደጋፊዎቻቸውን ለማበራከት የቅስቀሳ ስራቸውን ከወዲሁ መጀመራቸው ታውቋል። ከሶስት ዓመት በፊት በአገሪቱ የተካሄደውን ብሔራዊ ምርጫ ተከትሎ የተነሳው ግጭት የበርካታ ኬንያውያንን ሕይወት ያጠፋ መሆኑ ይታወሳል። በሚቀጥለው ፕሬዝዳንታዊ ምርጫ ይወዳደራሉ ተብለው የሚጠበቁት ፕሬዝዳንት ኡሁሩ ኬንያታ ደጋፊዎቻቸው የጎዳና ላይ ነውጥ እንዳያካሄዱ ተማጽነዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ጎበዝ ማለዳ ቀረ በድንገት ጎበዝ ማለዳ ወጣ በድንገት እናት አባቱን ሳይሰናበት ጎበዝ ማለዳ ቀረ በድንገት ጎበዝ ማለዳ ወጣ በድንገት ወንድም እህቱን ሳይሰናበት ሽፋው ጎበዝ ማለዳ ወጣ በድንገት ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ ሂ
ታጥቦጭቃ ቢከፍቱት ተልባ ከፀሐይ በታች አዲስ ነገር የለም ለማለት ባይሆንም በኢትዮጵያ የፖለቲካ ውጣውረድ ድግግሞሽ መኖሩ የሚካድ አይደለም። ለምሳሌ ህዝብ ድሉን ሲነጠቅ የመጀመሪያው አይደለም። አሁንም በወያኔ መቃብር ላይ ኢትዮጵያን ሊያፈርሱ ወይም መልኩን ቀየር ያደረገ ወያኔ ሊያስቀምጡ ደፋቀና የሚሉ አልጠፉም። የአዲስ አበባው ቤተ መንግስት ልክፍት ሊሆን ይችላል ሲባልም ተደምጧል። ባለስልጣን ሆኖ እዚያ የገባ ያለፈውን የወደቀውን ክፉና ጨቋኝ የተባለውን መስሎ መገኘቱ አልቀረም። ታገልኩለት ያለውን መርህ ጥሎ የነበረውን አድሶ ይቀጥለዋል። ወያኔና ደርግ በጣም ተመሳሳይ ጸረ ህዝብ ኃይሎች መሆናቸውን ያጤኗል። የፊተኛው አገር ለገንጠል ብሎ ባይነሳም ህዝቧን ጨፍጭፎ ኢትዮጵያን ለገንጠላ አመቻችቶ ፍርጠጣን መርጧል። ሁለቱም ጸረ ኢትዮጵያ አገዛዞች ነበሩ ናቸው ቢባል ትክክል ነው። ወያኔና ሻዕቢያም ተመሳሳይ ናቸው። መለስና ኢሳይያስ መንታዎች ናቸው። ይሄኛው ማለትም ሟቹ የቅርብ ጓደኞቹን እነ ተክሎ ሐዋዝን ለምሳሌ ሲገል፣ የታሰሩ የኢሃፓ መሪዎችን ሲረሽን፣ ኢሳይያስ ደግሞ የቅርብ ጓደኞቹን አሰቃይቷል አባክኗል። አገዛዛቸውም ጨቋኝና አፋኝ መሆኑን ማንም የሚመሰክረው ሲሆን ወያኔ ለፈረንጆቹ በማድረግ በኩል ቀልጠፍ ብሎ በመገኘቱ ያስመራውን ያህል መጋለጥና ጥቃት አልደረሰበትም። ወያኔ ተባለ ሻዕቢያ ግን ያው ቢከፍቱት ተልባ ለመሆናቸው ክርክር አይፈልግም። የድግግሞሹ ታጥቦ ጭቃነት ደግሞ ተቃዋሚነን ያሉትንም ቀስፎ እንደያዘ ጥርጥር የለውም። የተሳሳተ አቋማቸውን ሙጥኝ ብለው ደርቀው ይዘው ወደዱም ጠሉም ለወያኔ የስልጣን ዘመን ጠቃሚ ሆነው አሉ። ህዝብን የሚለያይ መፈክርን ማቀፉ ስህተት ሆኖ ሳለ መቀየር ኃጢአት ነው ያሉ ይመስል የሞኝ ነገር መልሶ መላልሶ ማለት ይቻላል በስህተታቸው ዙሪያ ጮቤ በመርገጣቸው ውጤታቸው ወያኔን መጥቀም ሆኗል። በቅርቡ ለምሳሌ አራት የኦሮሞ ድርጅቶች ተስማማን ብለው ባወጡት መግለጫ ትግላችን ነጻ ኦሮሚያን ለመመስረት ነው ብለው አስፈራዋል። እንኳን ብዙሃኑ ኢትዮጵያዊ ቀርቶ ብዙሃኑን ኦሮሞ የማያቅፍ አቋምን እንደ አዲስ ማናፈስ ከስህተትም በላይ ነው። ባንጻሩ ደግሞ ያበቃና ወግድ የተባለ የትምክህትና ጸረ ዲሞክራሲ አገዛዝን ስርዓትን ለመመለስ የሚመኙና ጸያፍ ፕሮፓጋንዳ በህዝብ ላይ የሚያሰሙ ተስፈኞች ዛሬም አሉ። የደርግ ኢሰፓ ሞትን ለመሰረዝና ነፍስ ሊዘሩበት ብቅ ያሉት በዚሁ ሊፈረጁ የሚችሉ ናቸው። የማይሆን ነገር ይሆናል ብሎ መዳከር ከንቱ ልፋት እንደሆነ ሁሉ ወደ ድል ሊወስድ እምቢ ባለ ስልትና መንገድ አቋም ይዞ መልፋቱም ውጤት አልባ ከመሆን አያልፍም። ታጥቦ ጭቃነትም ነው። ተሻሻሉ፣ ከተመክሮ ተማሩ፣ ድክመታቸውን መርምረው አስወገዱ ልንል በምንፈልግበት ጊዜ ለአመታት ያነወለለ ስህተት መድገም ማለት ነው። ያሳዝናል። ፖለቲካ የምርጦች ነው ባይባልም ማንም ሰው ዘው ብሎ የሚንቦጫረቅበት አይደለም። እውቀትና ችሎታን ይጠይቃል። የጡረታ ጊዜም ስራ ወይም መዝናኛ አይደለም። አንዳንድ ምሁር ተብዮች ፖለቲካን በጡረታ እንቅስቃሴ ደረጃ ስለወሰዱት በመድረክ ብዙ ችግርን ፈጥረዋል። መምራት ያልቻሉ ወይም በፖለቲካ ምርጫቸው ከጸረ ህዝቦች ጋር የከረሙም ምንም ለውጥ ሳያደርጉ አሁንም ግንባር ቀደም ቦታ ይሰጣል ብለው በህዝብ ላይ ሊፏልሉ ሲፈልጉም ታይተዋል። የታጠቀና የደረጀን ጠላት በእውቀትና ስልት አልባ ትግል ማሸነፍ አይቻልም። ለፈረንጅ ፈተና ስንት የሚያጠኑና የሚመረምሩ የሀገራችንን ሁኔታ በሚመለከት ግን እንደ ሰነፍ ተማሪ ባቦ ሰጥ ሊወጡት ሲጥሩም ታይተዋል። ፖለቲካ ሳይሆን ህዝብ ቦተለከ የሚለውን መከተሉ የሚጠበቅ ነው ማለትም ይቻላል። ፖለቲካን ማወቅ መቻል ለመንቀሳቀስም መቻል ይጠይቃል። ወያኔ ስንቱን ተቃዋሚ አደናግሮና አወናብዶ ስንቱን የተቃዋሚ መሪ አቃጥሎ ከጥቅም ውጭ ግን ያደረገው መሪዎች ነን ባዮቹ ስለ ፖለቲካ ማለትም ስለ ወያኔ ይዘትና ስለ ተጨባጭ ሁኔታ የኃይሎች አሰላለፍ ወዘተ በቂ ግንዛቤ ስለጎደላቸው ነው። ይህን ሀቅ ግን ብሎ ማመን ቀላል ሆኖ አልተገኘም። ያመራር እንጂ የአባላት ጉባኤ ለዘመናት ያላደረገ ድርጅት አለ። የአባላትና የህዝብ ድምጽ አይደመጥም። በመሆኑም የምርጦቹ ፍላጎትና ውሱን እምነት የድርጅት አቋም ሆኖ ሰፍኖ ቆይቷል። መሻሻልና መለወጥ አልተቻለም። ታጥቆ ጭቃ ቢከፍቱት ተልባ እንኳ ጥቅም አለው።
ሲናውድ ሲያስገመግም ጸረ ህዝቦችን ሲያጋልጥ ላርነቱ ሲያድም አቁን ሲያወጣ ሽንገላን ሲያከስ ደም ዳቦ ለተራበው እያለ የነጎደ በአመፅ ውስጥ የጠረጀ የመራራውን ትግል ሂደት የቋጨ ከዋዜማው ጋር የተጫጨ ደም የትግል ጥሪ ደወል ደዋይ ለተከታዩ ወኔን አዳይ እንደ ጨረር ፍንጥቅጥቅባይ የዋሽ ትዝታ የመስከረም 68 ቦይ የግንቦት ዋ 69 የመይደይ ደም ዱካ ተላሚ ውጣውረዱን ገምጋሚ ትምህርት አቅሳሚ ታጋይ ቆጥቋጭ ታጋይ አልሚ ፈጥኖ ደራሽ ጭቁን ሰሚ አዎ ደም ጸረ ህዝቦችን የሚሰነቁት ታጋዮችን የሚያንጥ ባንዳንጃውን ምድረ ቦርቧሬን የሚያጋልጥ ሹምባሾችን የሚያፋጥጥ የሚያባረር የሚያራውጥ ለፋሽስት ጃንደረቦች ምስ የሚሰጥ ደም አልገዛም እያለ የሚስገመገም አልጨቆንም እያለ የሚተም ናርነቱ አብሮም ያደረ ደም የዛይ ቆነ የታረደ በሽፍን ፈል ደም የዛይ ተቅላ የታረደ በሰው በላ ደም ቢሉ ያያ ደም እንዳይመስልህ ደም ቢሉ የውሻ ደም እንዳይመስልህ ቀን ይዞልህ ያረከስከው ከሽቱ ደም ደም የላባደሩ ጥሩ ይደወል በተረጨ ቁጥርም ይጋጋል ደም ያርሶ አደሩ ቋሚ ልሳን ላርነቱም ይገነገን ደም ቢሉ ያባት እናት ፍንጥጥ ቀዋይ እንደርችት ደም የወጣቱ የውጋ በለው ድምፅ ባንዲራ ለዋሽ ሞራልም ያንስ መንደራችን በደም ስገረዳዎች አብባ ታየች ደምቃ የፋሽስት መሬት ደምቃ የደሙ ጎርፍ በየአስፋልቱ በየቦዩ ተንቆርቆሮ ያውም የሎጋ የጉድሮ አዎ አብተንጫጭ በታጋይ መታረት ተቆጭ ወንዞች አደሙ በታጋይ ሬሳ ስለቀሙ ፍረጅን ምድሪቷ በታጋይ ደሜቷ ሽቷ ፍረጅን ጉዟ የታጋይ ደም ርጉዟ ፍረጅን ሰንደቂቷ በታጋይ ደም የቀለም ሽቷ ፍረጅን ማጅድ መዶሻይ የድልጎ ቀዳጃርማይ ፍረጅን ከይኮኮም መሬ የጨለማ ብዞ ብርሃን አዳይ ፋሽዝም ግሞ ተነፈሰ መድሩም በደም አለበሰ የታጋይ ደም ተነነ ፋሽስቶችን ኮነነ የደም ዳመና ሰራ ህዝቡን ላመጣ ጠራ በዛ ረዳቱ በፋሽስት መሰቃየቱ ሰማይ ደም መሰለ የአባይ ደም ልዋይ ሰንደቁን ተከለ ተራሮች ኮረብቶች ጋራ ቁልቁለቶች ሜዳ ጠረሮች ተጣሩ ኑ አሉ በታጋይ ልጃቸው ሊኮሩ ከኢሃፓ ጋር አበሩ ከኢሃሰ ጋር አበሩ ጭቁን የጭቁን ልጅ ተባበር ቤተ ፋሽስቱን ቤተ መንግስቱን መዝብር በርብር የኢሃፓን የድል ሰንደቅ በታጋይ ደም አድምቅ ደም ደም አስፋልት ላይ ተንዠር ጎማ ያድር አሸዋ መጥቶትም አይቀር ለመደቡ ለአንድነቱም ይከራከር ድንበር አካላይ የታጋዩን የባንዳውን መንደር ላይ ደም ደም ደም
ፋሁ ፖለቲካ ትላንትን ረስቶ ነገን ፍለጋ በሃማ ቶማ አለመታደል ሆነና ሀቅ ያንቀነውና ነጋጠባ ሀቁ ሲነገር የሚያማቸውና አልፎም አንቆ የሚያስጓራቸው ጥቂቶች አይደሉም ሂዝና ወቀሳ ስድብ እየመሰላቸው ለምን ተደፈርን ክቡራን የፖለቲካ ጣዖቶችን እንዴት ደፍራችሁ ተቻችሁ በሚል የሚያወግዙን የተተቹት በጠላትነት የታዩ መስሏቸው ኡኡ የሚሉ ግን ሀቆ ሲመረመር ደግሞ የፖለቲካ አልፋና ኦሜጋን አጣጥመናል ቢሉም ገና የፖለቲካ ሀሁን ያልቆጠሩ መሆናቸውን ተወደደም ተጠላም መናገሩና መጻፉ የሚታለፍ አልሆነም በበኩላችን ትግል ብለን ስንጀምር ጣዖትን ማንኮታኮቱ ግዳጅ ነው ብለን የተነሳን በመሆናችን ጫጫታው እንብዛም አላወቀንም ብሬኑ ቢንጫጫ መጥፋቸው ቢያጓራ ለምን ይደክማሉ እኔ እንደው አልፈራ ያለውን አርበኛ እናስታውሳለን እንዲያውም ወያኔ ከተቃዋሚው የበላይ መስሎ ለመታየትና በስልጣንም ለመቀጠል የቻለው ከሞላ ጎደል የፖለቲካውን መድረክ በቁጥጥር ለማስገባት በመቻሉና የፖለቲካውን ትኩረትን በተመለከተም ቃኚ እኔ ነኝ ብሎ መሰየም በመቻሉ ነው። ወያኔ ይህን ለማድረግ በቅድሚያ የራሱን ግብ ጠንቅቆ ከማወቁ ሌላ
ጣላት ያለውን ህዝብና ድርጅቶችንም በተመለከተ ምን ማድረግ እንዳለበት በመረዳቱ ነው። የኢትዮጵያን ህዝብ በአብዛኛው ጣላት ብሎ በመፈረጁ ገና ከደደብት ጀምሮ የተነሰሰው ፖለቲካ ከፋፍለህ አዳግ ግዛ ነውና ለስልጣን ሲበቃ የክልልና የአንቀጽ 39 ፖለቲካን አሳፈነ። ለሆዳቸው እና ለስልጣን ፍርፋሪ የሚያድሩትንም አውቆ በዚሁ መልክ ገዛቸው። አንድ አዛውንት ፕሮፌሰር እነመለስን ልጆቼ ብለው በለንደን ስብሰባ ድጋፍ መስጠታቸውንም የምንረሳው አይደለም። በሰኔው 83 ጉባኤም በፈረደበት አማራ ላይ ሲደነፋ ከፕሮፌሰር አስራት በስተቀር የተሰበሰቡት ሁሉ አብረውት አጓሩ። የሚሾሙት ተሾሙ፣ ወንበር ቢጤም ተሰጣቸው። ወያኔ ማራቅ ያለበትንም ያውቅ ነበርና አይገዙልኝም ያላቸውን ደግሞ አሳደደ፣ ገደለ፣ ደብዛ ጠፋ፣ ህገወጥ ብሎ አገደ። በጫጥቃሚነት ቢታማም መለስ ዜናዊ ህዝብ ይወደኛል በሚል አጉል ቅዠት ለደቂቃም ቢሆን ባለመሸነፉ ህዝብን መግዛት በፍጅት በሚል አፈናውንም አላልቶት አያውቅም። በዚህም መሰረት ብልጣብልጡ ወያኔ ተቃዋሚን እየከፋፈለ የተቃዋሚን ትኩረት ከዋናው ነጥብ ወደ መለስተኛው ድምጻችን ተቀማ መሆኑ ቀርቶ የታሰሩት ይፈቱ ለምሳሌ እያደረገ ቀጥሏል። ለምሳሌ ወያኔን በትጥቅ ገና ከመጀመሪያው መፋለም ሲገባ የሰላም ትግል ወይስ የብረት ትግል የሚል አጓጉል ክርክር ከፍቶና አስከፍቶ ዱላ አታንሱ መላ ይሻላል ባዮችን ኮልኩሎ ሲያደናግር ሲከፋፍልና ሲያደናቅፍ ቆይቷል። ዛሬም ዋናው የትግል መፈክር ወያኔን ከስልጣን ባስቸኳይ ውረድ መሆኑ ቀርቶ በይስሙላ የምርጫ ጋጋታ መጠመድን ያውም ወያኔ ይሸነፋል በሚል ቅዠት አምኖ መሳተፍን አስፍኗል። በየታሪክ ማጣፊያ ላይም ቁም ነገሩ አልጫ የሆነ ትናንትን እየረሳን ነገን መቀማጠጣ ክፍላችን ሆኖ ተሰቃይተናል። የ66ቱ የ83ቱ ይቅርና የ1997 ተዘንግቶ እነሆ በ2002 ዓመተ ምህረት ስህተትን ለመድገም የተነሱትን መታዘብ ግድ ሆኗል። በየጊዜው ተቃዋሚ ኃይሎችን የምንተቸው ወያኔ በራሱ ድክመት እየተሸረሸረ ባለበት ከውድቀት የሚድነው በራሱ ጥንካሬ ሳይሆን በተቃዋሚዎች ድክመት መሆኑ ተደጋግሞ የተነገረና ትክክለም ግምገማ በመሆኑ ነው። ጠጣሩ እንዲላላ የላላውን ወጥር ነውና መሰረታዊው ምክር ተቃዋሚ ኃይሎች ድክመታቸውን አስወግደው እንዲጠናከሩ መተቸታቸው ተገቢ ነው። ድክመት ስንልም በቀቢጸ ተስፋ ተይዘውና ጨለምተኛነትን ጌታ አድርገው ትግሉ ገና ሳይፋፋም የደከሙት እንደሚሉት ሁሉም ከንቱ ነው ለማለት ሳይሆን የድርጅቶችን ጥንካሬና የማይካድ አስተዋጽኦ በግምት ይዘን ግን እየጎዳ ያለውን ድክመት በመጥቀስ መወገድ አለበት የሚለውን መልእክት ለማስተላለፍ ነው። የ1997ቱ ምርጫ ውጤት የተፈለገውን ግብ ባይመታም የታገሉት ድርጅቶች ቅንጅትና ህብረት ያደረጉት አስተዋጽኦና ጥረት በቀላሉ የሚገመትና በስህተትና ድክመት ደረጃ ብቻ የሚፈረጅ አለመሆኑም መታወቅ ያለበት ነው። ዛሬም ቢሆን በክህደት ጎዳና ተሰማርተው ከወያኔ ጋር በተለጣፊነት የሚሰሩትን ስናወግዝ በፖለቲካው መስክ ስህተት የሚፈጽሙትን ሆነ በምርጫው በመሳተፍ የሆነ ውጤት እናመጣለን ብለው የሚጠሩትን በጅምላ ማውገዙ ከዓላማችን ውጭ ነው። የድርጅቶች ሁሉ ጠንካራ ጎናቸው ወያኔን እያናጋው ነውና ወያኔ ጠንካራ ነው ሀገሩን ሁሉ ተቆጣጠረው ብሎ መላቀሱ ስህተት ይሆናል። ያለውን ተጨባጭ ሁኔታም አለመገምገም መሆኑም ግልጽ ነው። ነገሮችና ሁኔታዎችን በሚዛን ማየት ይሻል። በዚህ መሰረትና አጥር ክልል ውስጥ ነው ትችት ለማቅረብ የሚሞከረው። የፖለቲካ ንቃት በደከበበት ደግሞ አሉባልታና ጥራዝ ነጠቅነት ይሰፍናል። የፖለቲካው መድረክ የጨረባ ተስካር ሆኖ ይዘባረቃል። ይህን ለማስወገድ ራሳችንን መገምገሙና መተቸቱ አስፈላጊ ነው። የላላውን ለመወጠርና ጠጣር ነኝ ባዩን ለማላላት ወያኔን ለማሸነፍ ከወያኔ ተጻረው የቆሙት ኃይሎች ሲተከሱ ግን ስህተትን ነጋጠባ የሚደግሙት ተመክሮ ጠፍቶ ሳይሆን እቅጩ ሲነገር የፖለቲካን ሀሁ መጨበጡ ነው ከተመክሮ መማርን አሻፈረን ስላሉ ብቻ ነው ብንል ማጋነን አይሆንም። ነገ ግንቦት 23 ቀን ያልተጠበቀ ሁኔታ ከተከሰተም የድርጅቶቹ ዝግጅትና የተነሱ አመጹ ጥሪ ሳይሆን እንደ 1997ቱ በህዝብ በራሱ ቁጣና መነሳሳት ምክንያት የሚከሰት ነው። በመጪው ምርጫ መሳተፍ ከድክመትና ስህተት እየተቆጠረ ያለው ይህን ሂደት ተቃዋሚዎች የሚጓዙበት ወያኔን ለማጋለጥና ህዝብን ለማደራጀት መጠቀሚያ ይሆናል በሚል ሳይሆን በምርጫው በመሳተፍ ለውጥ ይመጣል ብለው አማኞች በመሆናቸው ነው። ተቃዋሚ ኃይሎች ጣላትና ወዳጅ ማን ነው በሚለው መሰረታዊ ጥያቄ ላይ ተገቢው አቋም ኖሯቸው በስራና ስምሪት ክፍፍል ደረጃ አንተ አንቺ በህጋዊ መድረክ ሌላው ደግሞ በሁለገቡ ብለው ቢስተማሩ ኖሮ ማለትም ሁሉም ወያኔ ጸረ ህዝብ አገዛዝ ነው ብለው አምነውና በመውደቁና መወገዱ አስፈላጊነት ተስማምተው በነበር ምርጫውን ይበልጥ ወያኔን ለማጋለጥ መጠቀሚያ ማድረግ በተቻለ ነበር። ይህ ግን አልሆነም። የፖለቲካ ሀሁ ግድ የሚለውን ትምህርት መማራቀቷቸው የተገኙት ክፍሎች ግን ከመደራደር በፊት የመደራደሪያ እቅዳቸውን አጋልጠው ራሳቸውን ለጥቃት ሰጥተው ያረመኔ ልቡ ቀጋ መሆኑን ዘንግተው በወያኔ ተደናግረው ከደጋፊዎቻቸው ተነጥለው ተጣልተው ወዳጅ ብለው ያልሆነውን አቅፈው ጉዞ ሳይጀምሩ እየተደናቀፉ ሲወድቁ አይተናል። ምሳሌ ሁሉም የፖለቲካ ስረኞች ይፈቱ ማለት ሲገባ የራሳችንን ብቻ ነው ይፈቱ የምንለው በማለት ወይም ከያባ ውስጥ ብቅ ያሉ አንጆች እንዳሉት የፖለቲካ አስረኞችን ጥያቄ በኋላ እንጂ ዛሬ ማንሳት የለብንም ብሎ ከሩቁ በመጎንበስ የፖለቲካ ድርጅት መሪ በህገወጥ መንገድ ታስራ ያለች ተፈታች ታሰረች ምርጫ እንገባለን ብሎ በመማማልና ለድርድር እንኳን ባለመግደርደር ምን ተይዞ ጉዞ ወይም አፈወሪሳ እንዲሉ በገዋ በባዶ ደንፍቶ ጣላት በማብዛት ያገራችንን ያከባቢ ሁኔታና ዓለም አቀፉንም ሁኔታ ባለማጤን ያለውን አደጋ ለመገንዘብ ባለመቻል አቦ ሸማኔው እየመጣ ቀሪ ጥይትን በጥንቸል ላይ በመጨረስ ትጥቅ ትግል የጀመሩትን ከወያኔ በፊትና በላይ ማውገዝ ታግሎ ለሀገር መስዋዕት በጅልነት በመፈረጅ የተሰውትን ማብጠልጠል ትናንት የመሪነት ብቃት የሌላቸው መሆናቸውን ያረጋገጡትንና ህዝብን የከዱትን ዛሬ መሪ ነጣውጪ ብሎ ማቀፍ ወያኔ ማንነቱን ከመርጫ አንጻር በ1997 ዓ.ም ተፈይቶ ያኔ የገደላቸው ወገኖችን ደም ሳንበቀልና ያኔ የታሰሩት ዛሬም በየጉድጓዱ እየተሰቃዩ ባለበት አለ ተገቢና በቂ ቅድመ ሁኔታ በመርጫ ለመሳተፍ መሯሯጥ መርጫ በመግባት የወያኔን እድሜ እናፋጥራለን ብሎ መቃጀት ወዘተ የታዩት ሁሉ የሚተከሱ ናቸው። በዚህ ገጽ በርካታ የተቃዋሚ ድርጅቶች መሪዎች በየጊዜው በሰጡት መግለጫ የተጋለጠ ነውና መድገሙ አስፈላጊ አይሆንም። በባዕድ ሀገር ያለው ደግሞ አላፊ አግዳሚው ለጆሮ የሚስማማ ከበሮ ሲደልቅለት ምራኝ ምራን ብሎ መነጠፍና መታለል ጠባዩ የሆነ መምጣቱ በመጠቀሱ ያውርጅብኝ ቢከተልም ሐቅ ነውና መነገሩ ግን አስፈላጊ ነው። የፖለቲካ ሀሁ ጣላትህን ወዳጅህን በቅድሚያ አወቅ ይላል። ወያኔ ጣላቶቹን ያውቃል። ኢትዮጵያና ህዝቧ ጣላቶቹ ናቸው። አንዳንዶቹ ተቃዋሚዎች ግን ወያኔ ወዳጃቸው ይመስላቸዋል። አንዳንዶቹ እንዲያውም ተቃዋሚ አትበሉን ወያኔዎች ወንድሞቻችን እህቶቻችን ናቸውና ተፎካካሪ ነን ይሉናል። ወያኔ ጣላት ነው ስንል አሮጌ ፖለቲካ ነው ሰልጥኑ ብለው ይወርፉናል። መሰልጠኑ ጫንቃን ለባርነትና ለውርደት ማመቻቸት ሆኖብን ከበደን ብንላቸው አይገባቸውም። ተዋደዱ የሚሉ ነገር ዓለሙ ያልገባቸው ዘፋኞችም አሉ። ቀለበት መንገድ ፎቆች ቪላዎችን እዩ አርሶ አደሩም የእጅ ቴሌፎን ይዟል ትናንት በታገላችሁበት በቋሪያ ፋሊያ ወይም ቴዎድሮስ ከተማ ሳይቀር እኮ ቴሌፎን ገብቷል ብለው ይገትጹናል። ምን ማለት ነው ይኩሉ 14 ሚሊዮን ህዝብ በተራበበት ሀገር 35000 በላይ በታሰረበት ሀገር መብት በተረገጠበት ሀገር የህግ የበላይነት ባልተከበረበት ሀገር ዘረኝነት በሰፈነበት ሀገር ጭቆና በከፋበት ሀገር ስንላቸው መልስ የለም። ለነሱ ለጥቂቶች አምሯልና ለኛ ማስቀየሙ አይረዳቸው። ህሊና ደግሞ ከተፈናበተ ጊዜ አልፏልና የብዙሃኑ እንባና ሰቆቃ በሆድና ጥቅም ታፍኗል። ነጋ ጠባ ኢኮኖሚው አደገ ተመለደገ የሚሉን የሁሉ ሚሊዮን ህዝብ እንዴት ለረሃብና ለከፋ ድህነት እንደተጋለጠ አይናገሩም። ሆድና ዘረኝነት ከትቢያና ውርደት ጥሏቸዋል። የፖለቲካ ሀሁ ከተማርን ግን በቀድሚያ ተጨባጩን ሁኔታም ጠላትንም ማወቅ ወሳኝ ይሆናል። ማወቅ ማለት ደግሞ ይዘቱን፣ ጠባዩን፣ ድግመት ጥንካሬውን ማለት ነው። በሌጣ ትንተና ማብቃት አንገደድም። ወያኔ ከተመሰረተ ጀምሮ ስለዚህ ከይሲ ቡድን የተባለውን አልሰማንም ብንል እንኳን ስልጣን ከያዘ ወዲህ የፈጸመውን ወንጀል ረሳን ብንል እንኳን አደባባይ ኢየሱስን፣ አንዋር መስጊድን፣ ወተር አርባ ጉጉን፣ ጋምቤላን፣ ኦጋዴንን፣ ህዝብ መጨፍጨፉን ወዘተ ማን ፕሮፌሰር አፍራትን፣ አሰፋ ማሩን፣ ተስፋዬ ታደሰንና ሌሎችን እንደገደለ ማንም አልነገረንም ብንል እንኳን ትናንት በ1997 ዓ.ም ስንቱን ንጹሕ ዜጋ የጨፈጨፈውን ወያኔ አናውቀውም ማለቱ ሊፈቀድልን አይችልም፣ ሆዳችን ህሊናና አንጎላችንን አንቆ ካልገደለ በስተቀር። የፖለቲካው መድረክ የተጨናነቀው የፖለቲካን ሀሁ በማያውቁ ግና ራሳቸውን ምሁር፣ ልሂቅ፣ ዶክተር፣ ፕሮፌሰርና መሐንዲስ የሳይንስ አዋቂ በሚሉ ነው። እና ጅሬን ደግሞ ለስለስ ብሎ መናገሩም ክብረ ነክ ከሆነ ውሎ አድሯል። በምሁሮች መቅናት ነው ያሉም አሉ። ግን ሐቁን ተናግሮ የመሸበት ያድሯል ነውና አወቅን ባዮች የሰፊውን ህዝብ ንቀው ሲውገረገሩ እየደረሰ ያለው በደልና ጉዳት መጠቀሱ አስፈላጊ ነው። ህንጻ ግንባታና ፖለቲካን፣ ከብት ህክምናና ፖለቲካን፣ መሐንዲስነትና ፖለቲካን፣ ቀዶ ጠጋኝና ፖለቲካን ወዘተ ምን እንዳቆራኛቸው ማስረዳት ከባድ ነው። ቀጥታ ግንኙነት የለምና ዛሬ ሟቹ ታዋቂ ዘፋኛችንና የወያኔ ወዳጅ አረባዊ ነጋዴ የክብር ዶክተር ቢባሉም ሚሊዮኖች ይህን ከስም ቀጥሎ የሚለጠፍ ነገር ስለሌለን ተለጣፊ ባላቸው ተንቀን ልሂቅ ዶክተር የሚባለውን አጨብጭባችሁ ተቀበሉ እየተባልን ነው። ፖለቲካ የጡረታ ጊዜም መዝናኛ ሆኗል። ለረጅም ዓመታት ከፖለቲካ ወርቀው የግል ኑሯቸውን ሲያሳድዱ የቆዩት ድንገት ብልጭ ሲልባቸው ደግሞ ወደ ፖለቲካው መለስ ሲሉና እኛ የተሳልን የተለጠለጥን ፖለቲከኞች የምንለውን አድመጡ ብለው ያተክሩናል። ሌሎች ደግሞ ወያኔ ጋር ሄደው ደፋ ቀና ብለው ቆሻሻና ዘረኛ ጫማን ስመው መሬት ሊመሩ፣ ንግድ ፈቃድን ሊያገኙ፣ በወገንና ሀገር እንባ ላይ ሊከብሩ ሞክረው ሲከሽፍባቸው ተመልሰው ዓለምንም ጸጸትና ይቅርታ የህዝብ ወገን ነን ብለው የሚጮሁና በዚያውም ጥፋታቸውን እየደበቁ ያሉ አሉ። ትናንት በአዲስ አበባ ሸራተን አስረሽ ምችው፣ ነገ በዋሽንግተን ዲሲ መሰለፍና ይውደም ባይነት ብዙም አያዋጣም። ይባስ ብሎ ደግሞ ትናንት ከመለስ ዜናዊ ጋር ሆነው ሀገር ወዳድ ዜጎችን ያጠፉ፣ ታጋይ ወገኖችን የገደሉ፣ በወያኔ ወንጀል የተካፈሉ ዛሬ ከግለሰብ መለስ ጋር ተጋጨን በሚል ህዝባዊ ሆነናልና መሪያችሁ ነን ሲሉ እልል የሚሉ የፖለቲካ ሀሁ ያልገባቸውም በርክተዋል። ግለሰቦቹ ህዝባዊ ለመሆን በቅድሚያ ዘረኛውን የወያኔ ፖለቲካና መስመር ጸረ ኢትዮጵያ ብለው ማውገዝና ኢትዮጵያዊ ፖለቲካን በግልጽ መቀበል ይኖርባቸዋል። ደብዛቸው የጠፋ የፖለቲካ ድርጅቶች መሪዎችና አባላት የደረሱ ሲባል አናውቅም ማለቱ ፍሬቢስ ነው። ወያኔ ስንል መለስ ዜናዊ ብቻ ለመሆኑን እናውቃለንና በወንጀል የተሳተፈ ግለሰብ ከሁሉም በፊት ንስሐ መግባት አለበት። ይህ ባልሆነበት ገዳይን ነጻ አውጪ ብሎ መቀበል ወያኔን ነጻ አውጪ ብለው የተቀበሉ የፈጸሙትን ስህተት መድገም ይሆናል። ስህተቱን ነጋጠባ ለሚደግም ደግሞ ብዙዎች የሚያዝኑለት አይሆንም። በሌላ በኩል ደግሞ የሞትን ክፉነት በቅድሚያ የሚያውቀው ሟቹ ነው እንደተባለው መከራና ተቆቃው ያልደረሰባቸው ሁሉን ቻይ ማህሪና ይቅርባ ይመስለው ቢሰየሙ የሚገርም አይደለም። እሳቱ አልጠበታቸውምና ነው። ወያኔ ወንደም እህት ጓዳቸውን አልፈጀባቸውምና ነው። ምን አጠፉ ሲሉ ወይም በሰማዓት ላይ ሲሳለቁና ሟቾችን ሲወቅሱ ማለትም በቁስላችን የጋለ ብረት ሲያስገቡ ችግራቸው አለመቁሰላቸው ነው። የሰው ቁስል አይነዝርም ሆኖ ነው። እስቲ እንጠያየቅ። የሌሎቹ ይቅርና ወጣት ሽብሬ ለምን ሞተች? የናበራሽ ይቅርና ብርቱካን ለምን ታሰረች? በወያኔ እስር ቤት አለፍትህ የሞቱት ይረሱና በቀይ ሽብር የተገደሉት መገደላቸው ሚካድና በ1997 ዓመተ ምህረት በገፍና በግፍ የተረሸኑት ከ200 በላይ ዜጎች ጋምቤላ፣ አደባባይ ኢየሱስ፣ አሰቦት፣ ምስራቅ ወለጋ፣ ወተር፣ አንዋር መስጊድ፣ ኦጋዴን ለምንስ የምናስታውሰው ሁሌም ጎደሎና ያልተሟላ ይሆናል? ለምንስ ወንዝ ሊወስደን ሲል ቀጠማ መጨበጥ ይቀናናል? ለምንስ ችግሮቻችን ብለን ልንመካባቸው የተነሳንባቸው ግለሰቦች ታሪካቸው የዝንጀሮ መቀመጫ ወይም አስቀያሚ ሆኖ ያስቸግራል? አስመሳይ ነጻ አውጪዎችን ያበቡ ባዮች አፋቸውን በሬት ሊያጥቡ አይገባምን? ዛሬ ንስሐ ያልገቡ ወያኔዎችን እያዳነቁ ተቀበሉ የሚሉንስ ለመሆኑ ህሊናቸውን መርምረዋል? ክህደቱ ስርየቱ ለምስ ይሆናል? ያንዲያው አይበቃም? በግ እንኳ በኃይላል የተባለው ተዘንግቶ ለወንጀላቸው እባካችሁ ማሩን አጥፍተናል የማይሉና ይባስ ብለው የተፈጸመውን ወንጀል አልተፈጸመም የሚሉ እንዴትስ የህዝብ ነጻ አውጪ ይባላሉ? ከ200,000 በላይ ህይወት ያጠፋን ሽብርና ሚሊዮኖችን ያቆሰለን ግፍ የሚክዱ እንዴትስ የፖለቲካ መሪ ነጻ አውጪ ይባላሉ? ግፍ አልበዛም? ኃጢአት ሲደጋገም ጽድቅ ሆነብን? ፖለቲካ ለምርጦች ወይም አንዳንዶች እንደሚሉት ለሊቆች ብቻ ነው ባንልም ፖለቲካ ከባድ እንቅስቃሴ ነውና ዝግጅትና ንቃትን ይጠይቃል። በተለይ ድርጅትን እናንቀሳቀሳለን፣ ትግልን አጠናክረን ህዝብን ለድል እናበቃለን ከተባለ ስምሪቱን እንደ ትርፍ ጊዜ ስራ መውሰዱና በቀላሉ መያዙ ፍሬ ቢስ ነው። ወያኔ ፖለቲካ የሞት ሽረት ጥያቄ ሆኖ ስለሚያስጨንቀው 24 ሰዓት ሙሉ ግቡን ለማሟላት ተንኮል ሲሸርብና ሐሰት ሲያሰራጭ ሲከፋፍል ሲያስር ሲገድል ይታያል። አይተኛም ብንል ሁኔታውን ይገልጻል። ፖለቲካን በሙያተኛነት ይዞታል ማለትም እንችላለን። በመሆኑ ተጻራሪዎቹ ወይም ለህዝብና ለሀገር መሰረታዊ ለውጥ እናመጣለን ብለው የተነሱ ወገኖች ፖለቲካን በጥራዝነት ተቀነት ደረጃ ባላዋቂ ፋሚነት ልጅ የጫረው እሳት በመሆን እንደ መዝናኛ በመቁጠር ይዘው ሊነሱ አይችሉም። የፖለቲካ ሀሁ ያልገባቸው ክፍሎች ጥላቻን ያወግዛሉ። ተዋደዱ ተፋቀሩን ይሰብካሉ። ነብር ፍየልን ሲያቅፍ ጅብ አህያን ሲስም ይታያቸዋል። እጀት ወያኔ በስልጣን የቆየው በህዝብ ላይ ጥላቻውን በማርገብ በማለስለስ ሳይሆን በማጠናከርና በማባባስ ነው። ትግል የራስ ግብዣ አይደለም ተብሏል። ተቃቅፎ ወደድኩሽ ወደድኩ መባባያም አይደለም። የህዝብና የሀገር ፍቅር ለትግልና መስዋዕትነትን ለመድፈር መንስኤ ቢሆንም ትግል በጥላቻ ላይ የተመሰረተ ነው። የጭቆና ጥላቻ፣ ጨቋኝን ጥላቻ። ጠላትን ወዶ ትግል የለም ኖሮም አያውቅ። ሰላማዊ ትግል ከተባለ ሌላ ጠላቱን ጠልቶ ያልተነሳ ወደ ድል አይጓዝም። በመሆኑም የወያኔን አገዛዝ ጠልተንና ልናወድመው ቆርጠን መነሳት አለብን ማለት ነው። የመለስ አገዛዝ በደም የተጨማለቀ ወንጀለኛ ቡድን ነው። መጠላት ሲያንሰው ነው። መንጌ የሚሉ ቀልደኞች ከፍርፋሪው የተቋደሱ ብቻ ናቸው። ያልደረሰባቸው ያልቆሰሉ ያልተጎዱ የፖለቲካ ሀሁ ጣላተህ ነውቅ ጣላተህን ጥላ ለተጣፋውም ቆርጠ ተነሳ ይላል የነን መሰረታዊ ሀቅ እየተቃወሙ ጣላት አትበሉ ያገር ልጆች ነን ጣላቶች አይደለንም ወዘተ የሚሉ ሁሉ ተጥቃጽፈችና የባርነትን ቀንበር ላይችላ አደላዳይ ናቸው ቢወዱትም የማይወድ ስርዓት መሆኑን ሊሸፋፍኑ የሚጥሩ ነጋጠባ የሚያዋርደንና የሚገለን ስርዓት መሆኑን የሚዘነጉ የተገደሉትንና የታሰሩትን ሁሉ የሚረሱ ለዚህም ነው ተቃዋሚ ኃይሎች ሁሉ እንዋደድን ሳይሆን በጠላታችን ላይ አመረን እንነሳን መስበክ ያለባቸው ይህ ነው ተገቢው ፖለቲካ ለዚህም ነው ቀስ በቀስ ወያኔ ህሊና ገዝቶ ይሻሻላል ማለትም መሰረተ ቢስ ሆኖ የሚገኘው ለምርጫ ተብየው ቀልድም ያን ያህል ገንዘብ መባከኑም አላግባብ ሆኖ የሚከሰተው ቀደም ለማለት እንደተሞከረው የፖለቲካውን መድረክ ወያኔ በየጊዜው ዋና ጥያቄ ብሎ በሚያፈነዳው ያተራመሰ ዜጎችን ማደናገሩን እየቀጠለ ያለ ነው የመወያያ የመጮሃ ርዕስ ሰጪ ወያኔ ራሱ ይሆንና እይታችን ዋናውን ነጥብ ትቶ በመለስተኛ ጉዳዮች ላይ ያተኩራል በ1997 ዓመተ ምህረት ምርጫውን አጭበርብሮና የህዝብን ድምጽ አፍኖ ባለበት ህገ ወጥነህና ተፍልጣን ወረድ የሚለውን መፈክር የታሰሩት ይፈቱ በሚል እንዲሸፋፈን አደረገና ብዙዎች ዋና ተልእኳችን የታሰሩትን ማስፈታት ነው ብለው ሲጮሁ ቆዩ አንዳንዶቹም አይባስ ብለው ይህንኑም አጥበው ይፈቱ የምንለው የራሳችንን እስረኞች ብቻ ነው ብለው ራሳቸውን ለተዘብት ዳረጉ በቅለው ተሰርቆ ባረጀ ኮርቻ ላይ ኡታ የሆነ መቸገራችን አልቀረም የድርጅትን ምንነትና ሚናም በተመለከተ ተገቢው ግንዛቤ ባለመኖሩ ፖለቲካው ያልነው መደነባበሩ አልቀረም ከአያሌ ዓመታት ውድ ተመክሮ በኋላ አሁንም ብቸኛ መሪ ድርጅት የሚለውን አጓጉል ንግግር እንዳሉ አሉ በ1997 ተመክሮ እንዳየነው ስብስብ እኔ እንጂ ሌላ ማን አለና ብሎ ሲኩራራና ትብብርንም እንቢ ሲል የደረሰው ጉዳት የሚረሳ ሊሆን አይገባም ዛሬም አንድን ድርጅት ብቸኛ የህዝብ ድርጅትና መሪ ብሎ ማቅረቡና በዚህም ተወስኖና ተቃይንቶ ሌሎችን ማክቸልቸሉ ጠቀሜታው ለወያኔ መሆኑን ገና ያልተረዷሉ ያገራችን ዋና ዋና ችግሮች በአንድ ግንባር ቀደም ተብሎ በደጋፊዎቹ በተሰየመ ድርጅት ብቻ የሚወገዱ አለመሆናቸውን መረዳት ያቃታቸዋል ሁሉም ሀገር ወዳድ ድርጅቶች በየፊናቸው ሆነ በትብብር ሊያደርጉት የሚችሉት አስተዋጽኦ መኖሩንም ይክዳሉ አንዳንዶቹማ መሪና ብቸኛ ድርጅት እገሌ ነውና ሌሎቻቸው ፈረሱ አሊያም ከሱ ተደባለቁ ብለው ይመክራሉ የፖለቲካ ሀው ገና አልተቀረም የግንዛቤ ማጠር ችግር ደግሞ ይከተልና ያገሪቷ ዋና ዋና ችግሮች ምን መሆናቸውም ራሱ ምስጢር ሊሆን ይከጅለዋል ወይም ለብዙዎች ይሰወራል አገር ማዳን የሚለው ወቅታዊና ተገቢ መፈክርም ይዘቱ ይምታታና ስፋቱ ይሳትና ወሳኝ አገራችን ችግሮች እንዳይነሱ በእንቅፋትነት ማጠየቂያ ሆኖ ይቀርባል ተልእኳችን አገር ማዳን ነውና በሴቶች ላይ ስለሚደርሰው በደል ስለ ጎጂ ባህሎች ስለ መብት ረገጣዎች አታንሱ የሚሉ አሉ ግባችን አገር ማዳን ነውና በአንዳንድ ድርጅት ጥላ ስር መሰባሰብ እንጂ ስለ ሴቶች መደራጀት ለምን ይወራል ለምንስ ድርጅቶች ይኖራሉ ወዘተ የሚሉ የተሳሳቱ አቋሞች መድረክ ላይ ብቅ ይላሉ ሴቶች ተደፈሩ መብታቸው ተረገጠ ውህዳን ተሰቃዩ ሰብአዊ መብትም ተገረሰሰ የህፃናት መብት ተደፈረ ወዘተ ሲባል ይህ ሁሉ ትርፍ ነው ዋናው ሀገር ማዳን ነው ይላሉ ይህ ፖለቲካዊ ውቀት ሳይሆን ያለማወቅ ምልክት ነው የህብረተሰቡ ልዩ ልዩ ክፍሎች በየራሳቸው መደራጀታቸውና መብታቸውን ለማስከበር መታገላቸው ለምሳሌ ሴቶች እንደ ሴቶች ላባደሮች ወጣቶች ወዘተ ለትግሉ ስኬት ወሳኝ ሚና እንዳለው መሳት አይገባም የቅንጦት ጥያቄና መፈክሮች መስለው የሚታዩት አይኑ ለተጋረደ ብቻ ነው አገር ማዳን ሲባልም በቅድሚያ ህዝብን ማዳን ማለትም የህዝብን መብትና ሰብዕና ማስከበር ማለት መሆኑን መዘንጋት ስህተት ነው። ሀቀኛ አገር ወዳዶችን ከወያኔ አይነት ብሔረተኞች የሚለየው አንዱ ዋና ጉዳይ ይህ ነው። ህዝብን ማስቀደም ወይስ አዴ ብሔረሰቤ ጎጤ ማለት? የወያኔ ሰለባዎች አንዳንዶቹ ትናንት ኢትዮጵያዊ ነን ሲሉ የነበሩና ዛሬ ጠበው ወደ ጎጣቸው የተመለሱ ሰፋ ያለውን ህዝባዊና ሀገር ወዳድ አቋም ተተው ወዲ ትግራይን ወይም ሀፍረተቢሱ እንዳለው ወርቅ ዜጋነን ማለትን እስከቀጠሉበት ደግሞ የነገው መዘዝ በወርቅ ተብየው ራሳቸው ላይ በውደቁ አይቀሬ መሆኑን ማወቅ ይገባቸዋል። ጆሮ ያለው ይስማ። ጨው ለራስህ ብለህ ጣፍ ወያን የሚወድምና ያስተዛዝበናል ይሄ ቀን ያልፈና ወዘተ ማለት ይቻላል። የኢትዮጵያ ህዝብ የናቁትን ሁሉ ጊዜም የማይረሳ ትምህርት ሰጥቶ ለመስደዱ ጣሊያን ወይም ሐራሬ ድረስ መሄድ አይኖርብንም። የኢትዮጵያን ህዝብ ማንነት ግን አወቅን ባይ ዜጎች የዘነጉት ለመሆኑ ደግሞ ጥርጥር የለውም። በአፍአዊ ደረጃ አዋቂው ህዝባችን አጼው ይሉ እንደነበረው የሚወደንና የምንወደው ህዝባችን ቢሉትም ሐቁ ግን አያውቅም አልተማረም ምሁር አልሆነም ብለው ናቅ እንደሚያደርጉት ማመን አለብን። ለዚህ ነው እናውቅልሃለን የሰለጠነ ፖለቲካ ከኛ ተማር ወዘተ ብለው የሚነዘንዙት። ህዝባዊ ምሁራን በመርጦችና ለህቅ ተብዮች የተተኩ ቢመስለን ሊፈረድብን አይገባም ማለት ነው። ህዝብ የድል ባለቤት ነው። ህዝብ የትግሉ መሰረት ነው። ህዝብ አዋቂ ነው የሚባለውን ከልባቸው የማያምኑ ድርጅቶች ህዝብን ከማደራጀት አንፃር ድክመት ያጠቃቸዋል። የቀድሞ መሪዎች ህዝብ ምን አለ እረኛ ምን አንጎራጎረ ይሉ ነበር ይባላል። ዛሬ ይህ ደብዛው ጠፍቷል። ህዝብን ስማ ጎበዝ እንጂ ምን ትመክራለህ የሚለው ቁጥሩ አንሷል። ከ1997 ምርጫ በኋላ ታፍረው የተፈቱት ሲፈቱ ወደ ሞተላቸውና ወደ ጮህላቸው ህዝብ ሄደው አመሰገኑ ወይስ ወዲያውን ወደ አሜሪካና አውሮፓ ተማረ ወደ ተባለው ነጎዱ? ዛሬስ ለምርጫ ተሰለፍን ያሉ የተወሰኑ ድርጅት መሪዎች ሚያዝያ እስኪያበቃ ይህንኑ በባዕድ ነዋሪ ሲቀሰቅሱ ያውም ድምጽ ላይሰጥ አልቆዩም? የበመሆኑም በባዕድ ሀገር ያለው ዜጋም በአገራችን ፖለቲካ ያለውን ሚናና ቦታ ግምት ትቶ መገኘቱንም መታዘባችን አልቀረም። ህዝብን የመናቁ በተለይም በወደቀው የፊዳል አጥያዊ ስርዓት ጊዜ ሰፍኖ የነበረውን ይህን ውድቅ ስሜት የማስተጋባቱ አባዜ በመስፈኑ ድርጅቶች ህዝብን አገልግል የሚለውን መመሪያ ዘንግተው ህዝብን ተጠቀምበት የተባሉ ይመስላል። በህዝብ ላይ ይኮፈሳሉ። በመሆኑም እንበልና እንደገና የድርጅቶች ውስጣዊ ይዘት ራሱ ዴሞክራሲን በሩቁ ያለ ይመስላል። ካባ የለበሱና በጣዖትነት ደረጃ የተሰየሙ ተክለሰውነታቸው የሚያደነቁር ግለሰቦች መስፈናቸው ችግር መኖሩን ጠቋሚ ነው። በባህላችን በተለይም በቆየው ደረጃ አንድ አዛዥ አለቃ መፈለጉ የነበረ ቢሆንም በዛሬው ፖለቲካ ደረጃ ድርጅት የጋራ አመራርንና ውስጣዊ ዴሞክራሲን አስቀድሞ መገኘቱ አስፈላጊ ነው። አንድን ወይም ሁለት ግለሰቦችን በሁሉም ካህሊነት መድቦ መጎንበሱ ከዴሞክራሲያዊ ድርጅቶች የሚጠበቅ አይደለም። ዶክተር ገሌ በሚል ወይም ኮሎኔል ገሌ በሚል ክብራቸው የማይደፈር የማይገሰስ አለቆችን መሰየሙ ህዝብን መናቅና ዴሞክራሲንም መጻረር ነው። የባዕድ ቋንቋ የማይናገረው የፈረንጅ ወይም የሆነ ዲግሪ ተብዬና ዶክተር ወዘተ ቅጽል የሌለው አፈርገፊው ሰፊውና ብዙ ወገናችን ዛሬም ቢሆን ሀገርን ለማዳን መሰረት ነው። ህዝብን ያልያዘና ያላከበረ እንቅስቃሴ የትም አያደርስም። የፖለቲካ ሀሁ በትግልና ሀገር ማዳን ተጋድሎ ዋናው ተዋናይ ህዝብ እንጂ ጥቂት ምርጥ ነን ባይ ግለሰቦች አለመሆናቸውን ያስረዳል። ሌላው የሰለጠነ ፖለቲካ አራማጅ ነን ብለው የሚጮሁ ክፍሎች ልፈፋ የፖለቲካ ሰዎችን እድሜ ይመለከታል። መለስም ይህን ዘፈን ሲያቀራራ የቆዩት ወይም እድሜያቸው የገፋ ለቀው ወጣቶች ይተኩ ብሎ ካለ በኋላ ይቅርታ እስከ ቀጣዩ 5 ዓመትማ እኔ ያለሁባችሁ ብሎናል። የሰለጠነ ፖለቲካ ማለት የቀድሞዎቹን ታግለው የተሰውትን የታገሉትን ማብጠልጠል ነው የሚሉ አሉና ያረጁ ያፈጁ ይወገዱን በጅምላ እየተበቁ ናቸው። እነ ኔልሰን ማንዴላ ቢያረጁም መምራታቸው አይታያቸው። ወጣት የተባሉት አፈጮሌዎች ከሃዲ ሆነው ህዝብን ማስለቀፋቸውን ይረሳሉ። ዋናው ጉዳይ የእድሜ ሳይሆን ያቋም ነው። የፖለቲካ ሀሁን ያላወቁ ግን ሁሌም አብዩን ከመለስተኛው ያምታታሉና አብይ ያልሆነውን ነጥብ ዋና አድርገው ይዘፍኑበታል። ዛሬ የድርጅቶች ችግር መሪዎች እድሜያቸው መግፋቱ ሳይሆን መስመራቸው ከህዝብ ፍላጎት ጋር ለመግጠሙ ነው። ድርጅቶች ለዘመናት መታገላቸው ደግሞ ኃጢአት ሳይሆን ጸጋ ነው። የደቡብ አፍሪካው የነ ማንዴላ ድርጅት የተመሰረተው በ1912 ዓመተ ምህረት ሲሆን ለድል የበቃው ከ60 ዓመት በኋላ መሆኑን ማስታወስ ተገቢ ነው። ስለዚህ ዋናው አቋም እናንተ ስካሴ ነው እንጂ የድርጅት መሪዎች እድሜ አይደለም። ይህ ቢባልም መሪዎች መተካትና ወጣቶችን ቦታ ማያዝ እንዳለባቸው ክርክር አያሻውም። ድርጅቶች በርክተውና ጸንተው በመገኘታቸው እንደ ድክመት ተቆጥሮ መወገዛቸው አሳዛኝ ነው። ድርጅትን ጸንቶ ማቆየቱ ራሱ ከባድ ትግል ነው። ማቆየትም የሚደነቅ ነው፣ በተለይም ህዝባዊ አቋምን ይዘው ሳያጎበድዱ። ስንቱ ቡድን አለሁ አለሁ ብሎ ሳይውል ሳያድር ሲከስም አላየንምን? ስለዚህ ዋናው ጉዳይ ማን ለህዝብና ለሀገር ቆሟል የሚለው እንጂ ማን እድሜው ገፍቷል መሆን የለበትም። የነስብሃት ነጋ ድርጅት ሌሎችን መሪዎቻቸው አረጁ ብሎ ለመተቸት አይችልም። ወያኔ ያልሆነ ርዕስና መወያያ ነጥብ አይስጠን። ነገ ምርጫ በተባለው ሂደት ህዝብ ሊነሳሳና ያልተጠበቀ ተቃውሞ ሊያሳይ ይችላል። የሚጠበቅ ነው። ህዝብ ሁሌም ባልጠበቅ ነው ያስገርመናልና ዱብ ዳ ሳይሆን ዱብ ደስታ ቢያጋጥመን እሰየው አብሽር ነው የምንለው። ወያኔ የምርጫውን በተጠበቀው መሰረት አሸንፎ ከዚያም ተቃዋሚ የነበሩት ላይ ሊዘምት መቻሉም መጠበቅ አለበት። ከዚህ ሌላ ግን ከወያኔ ምርጫ ባሻገር እና በኋላ ምን መደረግ አለበት ለሚለው ተገቢውን ምላሽ መስጠት ደግሞ ተገቢና አስፈላጊ ነው። ወያኔ ልዩ ልዩ ግጭቶችን በመጫር የዜጎችን ትኩረት ሊዘውር መሞከሩ አይቀርም። የአባይንም ጉዳይ በዚሁ ሊጠቀምበት እየጣረ ነው። ነቅቶ ወግድ ማለት ያሻል። ወያኔን በሚፈይድ መንገድ ለመታገል ምን መደረግ አለበት ለሚለው የበሰለ ምላሽ መስጠት መቻል አለብን። የኢትዮጵያ ህዝብ ነጻነትና ፍሬት ከማንኛውም ባዕድ ቀረበ ራቀ ሊመጣ አይችልም። 18 ዓመት አይተነዋል፣ አልሰራም። በራሳችን ላይ መተማመን አለብን። ነገ ለህዝብ የሚበጅ ጊዜን ከፈለግን ዘንድ ትናንትን መርሳት አንችልም። ታሪኩን የረሳ ስህተቱን ይደግማል ነው። ስለዚህም ያለፈውን ሳንረሳ ዛሬንም ገምግመን ለብሩህ ነገ በሁላችን ጥረት በወያኔ አገዛዝ ላይ በጋራ እንነሳ የሚለው ጥሪ መስተጋባትና ምላሽም ማግኘት አለበትና አለና እንበል። Thank you.